ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በግዙፍ ሸራዎች ላይ ያረፉ ስራዎቹን ስዕሎች ብቻ ናቸው ብሎ ለመቀበል ያዳግት ይሆናል። የስዕሎቹ ረቂቅነት፣ እያንዳንዷ ሚሊሜትር ላይ ያፈሰሰው ጥንቃቄና ልፋት መዝገቡ ተሰማ የዚህን ዘመን የስዕል አፍቃሪያን ልብ በቀላሉ እንዲማርክ አስችሎታል። መዝገቡ ኢትዮጵያ ከተፈጥሮ በስጦታ የተቀበለቻቸውን በስዕል ለመግለጽ የሚከብዱ መልክዓ ምድራዊ በረከቶችን በሸራ ላይ ናኝቷል። የማይቧጠጥ የሚመስልን ገደል፣ እንስሳት የሚፈነጩበትን አቧራማ ሜዳ፣ ልብ የሚያራራ የአመሻሽ አድማስ፣ የተፈጥሮ ስጋጃ ላይ የተሰጣ ውብ ኢትዮጵያዊነት በአንድ አዳራሽ ሰድሮ ለተመልካች ናላ ምርምርን ትቷል። ስዕልን በራዲዮ ለማስጎብኘት መሞከር የማይሰምር ልፋት ነውና እሱን አንሞክረውም። የድንቅ ስዕሎች ፈጣሪ ከሆነው አንጋፋ የኪነ ጥበብ ሰው ጋር ግን ተያያዥ ሀሳቦችን ማንሳት የማይታለፍ እድል ነው። ስለዚያም ነው ተወዳጁን ሰዓሊና መምህር መዝገቡ ተሰማን የአሜሪካ ድምፅ ጋቢና መዝናኛ እንግዳ ያደረግነው። ከሙዚቃ ግብዣዎች ጋር የሚደመጠው ቆይታችን የሚጀምረው ሰዓሊ መዝገቡ አስተዳደጉ ለተወዳጅ ስራዎቹ ያበረከተውን አስተዋጽኦ ከሚዘክርበት ነው። አብራችሁን ስለምትቆዩ በእጅጉ እናመሰግናለን።
እኔ ያው በሰሜን ሸዋ አካባቢ በአጠቃላይ አካባቢ ጅሩ በሚል የሚታወቀው የተወለድኩበት ከተማ ነዋሪ ነው እና ነዋሪ ማለት አነስተኛ የገጠር ከተማ ነች እና እዛ በምኖርበት ጊዜ በአብዛኛው ገጠር ውስጥ ህጻናቶች ወይም ወጣት ልጆች ውጪ ነው የሚጫወቱት። እንዳሁን ጊዜም ወይ ደግሞ ከተማ ውስጥ እንዳለ የኤሌክትሮኒክስ ኢንተርታይንመንት የለም፣ ቴሌቪዥን የለም፣ ሬዲዮም ጥቂት ሰዎች ይችን ያለው እና በዚህ የተነሳ በአብዛኛው ጊዜያችን የምናሳልፈው በመዘዋወር አካባቢን በማየት አንዳንድ ደግሞ አስቸጋሪ የሆኑ መንገዶችን በነገራችን ላይ የኗሪ ከተማ አፋፍ ዳር የምትገኝ ከተማ ነች እና ወይን አደጋ የሆነው አካባቢ በጣም ለቅ ያለ ሜዳ ሲሆን የቀረው ደግሞ ምን ያለ ገደል ያለበት ነው። እዛ ወደ ቆላ በመውረድ የማይወጡ ለመውጣት የሚያስቸግሩ መንገዶችን ለመውጣት በዛ የምንሞክረው ድርጊት እርስ በርስ በመፎካከር የተለያዩ ቦታዎችን የማየት የመመልከት በአካባቢያችን ያለው ልምድ ነበረን እና ያ በየጊዜው የምንከምውነው ነገር ከልጅነት ጀምሮ በአእምሮ ውስጥ ተቀርጾ ስለሚቀር እና ደግሞ በተወሰነም ደረጃ በአካደሚክ ትምህርቱም እየተገፋ ሲኬድ ያ ትውስታ አለ ሁልጊዜም እና ይህ እንደሚመስለኝ ያንን መልክዓ ምድር ከማድነቅም እንደገና ደግሞ በውስጡ እንደዛ በመልክዓ ምድር ውስጥ ከገባቸው ነገሮች አሉ። እነሱ በሙሉ ተደምረው ይመስለኛል ስዕል የመሳል ፍላጎት የበለጠ ያደረግ። በሌላ በኩል ደግሞ እንደናሪ አይነቱ አነስተኛ ከተማ ውስጥ አንድ ሰው ትንሽ ለየት ያለ ነገር ሲሰራ የአካባቢው ጓደኞች የሚሆኑ መምህራን የማድነቁ ነገር ትንሽ ይገናል ብዬ አስባለሁ እና እሱም ሰዓሊ እንደሆን ከፍተኛ አስተዋጽኦ አድርጓል ከመልክዓ ምድሩና ከአካባቢው በተጨማሪ ማለት ነው።
ሰዓሊ መዝገቡ በስራዎች ውስጥ ደምቀው እንዲታዩልህ እንዲታወቁልህ የምትፈልጋቸው ርዕሰ ጉዳዮች አሉ ወይ? ወይንስ ተመልካቹ ስዕሎቹን አይቶ የራሱን ትርጉም ሰጥቶ እንዲያልፍ ነው የምትሻው?
እንዴት መሰለህ፣ ሁለት ነገሮችን ብናገር ጥሩ ነው። አንደኛው በቃል የሚተነተነው ክፍል አለው። ማንኛውም የጥበብ ስራ በቃል እንደዚህ ለማለት ነው፣ የቀረበው ነገር ይሄ ነው ማለት ኦብጀክት ግ ቀጥታ የምታየው ነገር አንድ የሆነ ነገር እንድትል ያደርግሃል። አንደኛው እሱ ነው። ሌላው ደግሞ በስሜት ብቻ የሚሰማህ ነገር አለ እና እዛ ይህንን ስዕል እንደማንኛውም ሰዓሊ በራሴ የሚተረጎመው ክፍል አለ። እንደገና ደግሞ ተመልካች የራሱን ግንዛቤ ወይ የራሱን ስሜት የሚወስደዋለ። በቃላትን ባይገልጸው በውስጡ የሚሰማው ነገር አለ። እንደገና ደግሞ የራሱንም ትንታኔ ይሰጣል። ይሄ የስዕል ባህሪ ነው ማለት ማንኛውም ስዕል እንደዚህ አይነት ባህሪያት አሉ። ግን ከዛ እነዚህ አሁን ሁለቱን ነገሮች ከመናገሩ በፊት ግን አንድ ስራ ተጠናቆ በሚያልቅበት ጊዜ የሆነ መጀመሪያ ታክ የሚያደርገው ነገር ሊኖር ይገባል። አለዛ ሰው ነገር ይብሎ ተጠግቶ ጊዜ ወስዶ አይቶ ሊያስብበት ሊመራመርበት አይችልም። አንድ እሱ ነው እና ስለዚህ እኔም የምለው አለ እንግዲህ ለማጠቃለል ያንተን ጥያቄ፣ እኔም በስራዎቼ ላይ ልክ እንደ ማንኛውም ሰው ሪፍሌክት አደርጋለሁ። ማለት ስሰራ ያሰብኳቸው ነገሮች በቃልም መቶ በመቶ ባይገለጹም ስሰራ የማስባቸው ነገሮች አሉ። አንዳንዶቹ እንዲህ በእነዚህ ብቻ ይመጣሉ፣ አንዳንድ ጊዜ ደግሞ በዚህ በነገር በቃል ነገር ይከሰታል ማለት ነው። ያልካቸው ሁሉም ነገሮች ተካተው ያሉበት
በርከት ያሉ ስራዎችህ በግዙፍ ሸራ ላይ ያረፉ ናቸው። ሸራዎቹን ተጠግቶ ለሚመለከት ሰው እያንዳንዷ ነገር በጥንቃቄ በጥልቀት እንደተሰራች ይገነዘባል። አለት ሊሆን ይችላል፣ የሰዎች ፊት ሊሆን ይችላል፣ አልባሳቸው ሊሆን ይችላል። ከማሽን ያልተናነሰ ትኩረት ተሰጥቶት ስለመሰላቸው ያምናል። ለምሳሌ ንግስ የተሰኘው ስራህን ማንሳት ይቻላል። ቀኝ እጅ፣ የሀገር ልጅ የመሳሰሉትን መጥቀስ እንችላለን። አንድ ስዕል ከሀሳብ ጀምሮ እስከ እይታ ለማብቃት የምታልፍበትን ሂደት እስቲ ባጭሩ አስቃኝን። ምን ያክል ጊዜ ይፈጃል?
ከመጨረሻ ጥያቄ ብነሳ አንድ ስራ ለመጨረስ እንደዚህ ይሆናል ብሎም መናገር በጣም አስቸጋሪ ነው። ለምን ልቆጣጠረው በማልችለው መልኩ አንዳንድ ስራ ረጅም ጊዜ ይወስዳል፣ አንዳንድ ስራ ደግሞ በጣም በቶሎ ይጠናቀቃል ከምጠብቀው በላይ ማለት ነው። እዚህ ምክንያቱም እኔ እስካሁን ድረስ አገር አላውቀው ማለት እንደዚህ ነው ብዬ ለመናገር ይቸገራለሁ። ይመስለኛል ዋናው ሀሳብ ከተገኘና እና ደግሞ ያ የታሰበው ነገር በትክክለኛ መንገድ ከታሰበ ብዙ ጊዜ ሳይወስድ ቶሎ ያልቃል። አንዳንድ ጊዜ ደግሞ በጣም በአእምሮ ውስጥ ገዝፎ ይመጣና የሀሳብ ሸራው ላይ ሲያርፍ ያንሳል እና ያን ወደ ገዘፈው ሀሳብ ለማስጠጋት ሲባል በጣም ብዙ ጊዜ ይወስዳል። አንደኛው እሱ ነው። እንግዲህ የስዕል ሀሳብ ወደ አእምሮ በሚመጣበት ጊዜ አንደኛ መንጫውና አይታወቅም። አንዳንዴ በሚደንቅ ሁኔታ ሰዎች መካከል እያለ ከጓደኞች ጋር ወይ ደግሞ ግርግርም ባለበት የሆነ ሀሳብ ሊመጣል ይችላል። አንዳንድ ጊዜ ደግሞ እንደዚህ በአስበህበት ይህንን ስሜት እንዴት ባደርገው ይሻላል ብለህ ቁጭ ብለህ ለብቻ አስበህ የሚሰራበት ጊዜ አለ። አንዳንድ ጊዜ በቃል ይመጣል፣ አንዳንድ ጊዜ እንዲሁ በመልክ ይመጣል። ዝም ብሎ ማለት ምን አይነት ስሜት ይፈጥራል ብለህ ታመጣዋለህ። በእኔ እምነት እንደዚህ አይነት ነገሮች የሚከሰቱት የምታየውን ነገር ወይ ደግሞ የምታስበውን ነገር በጥልቅ ስታደንቀው ነው። እንደዚህ አይነት ስሜት ነው ያለን። በጣም በምታደነቅበት ጊዜ ያንን ነገር እንድታቀርበው በጣም ይገፋፋል እና እንደዚህ ውስብስብ የሆኑ ስሜቶችም ሀሳቦችም መልኮችም አሉ እና እነሱን ለማጥራት ትንሽ ጊዜ ይወስድብሃል። እንደዚህ አይነት ሁኔታ ነው እኔ ስራዎችን ወደ እንትን ማመጣቸው ወደ እውነታው ዓለም ማመጣቸው ማለት ነው።
አረ እንዴት ነሽ አንቺ አገር እንዴት ነሽ? አረ እንዴት ነሽ እምዬ እንደምን ነሽ? በዓለም ዙሪያ
አድማጮቻችን በማዳመጥ ላይ የምትገኙት ጋቢና መዝናኛ ነው ከአሜሪካ ድምጽ። የዛሬ ምሽት እንግዳችን ተወዳጁ ሰዓሊና መምህር መዝገቡ ተሰማ ነው። በስራና በትምህርት የተለያዩ ሀገራትን አይተሃል። ራሽያ ነበርክ፣ ወደ ጃፓንም አቅንተ ነበር። ከኢትዮጵያ የኪነጥበብ ሁኔታ ጋር አነጻጽረህ ይህም ባህላቸውን በተዋስኩ ያልክበት ጊዜ ይኖራል ወይንስ ደግሞ ይህንን ባህላችን ደግሞ በተዋሱ ብለህ ያሰብክባቸው አፍታዎች እስካሉ?
አዎ፣ በደንብ በሚገባ ማለት ድም ከነገርክኝ የዘነጋሁት ነገር እነዚህ ትልልቅ ሸራዎች መስራቱ ህሳቤ ከመንፈሳዊ ቅናት የመጣ ነው። ምንድን ነው እኛ እዛ በምንማርበት ጊዜ ከፈረንጅ ተማሪዎች ጋር ነው የምንማሩ። ራሻ ውስጥ እንደዚህ የተለያየ ዝርያ ያለው ሰው የለም። በአብዛኞቹ ራሻኖች ናቸው፣ ነጮች ናቸው። እና ከነሱ ጋር ተቀላቅለን ነው የተማርነው። በምትማርበት ጊዜ በጣም በሚደንቅ ሁኔታ ከአብዛኞቹ ተማሪዎች ተሽለ እንደውም በተሻለ ሁኔታ ፐርፎርም ታደርጋለህ። እንደዚህ አይነት ውጤታማ የሆኑ መምህራኖችም አሉ፣ እንደገና ጓደኞችም አሉ። እና ሁልጊዜ ለራሴ የሚጠይቅ የነበረው ምንድን ነው እዛ ትምህርት ቤት ውስጥ እያለን ጥሩ እየሰራን እያለን እዚህ ሀገር ስንመጣ ምንድን ነው የሚያኮላሸን የሚል ጥያቄ ነበረ። ምክንያቱም ብዙዎች ተማሪዎች ከኔም ጋር የተማሩ ከኔም በፊት ከኔም በኋላ በተወሰነ መልኩ የተማሩ ይህን ያክል ገፍተው የማይሄዱበት ሁኔታ አለ እና የሱ ቁጭት ነበረብኝ። ሌላው ደግሞ ጥቁርና ነጭ በሚለው ጉናቴ ስታየው አሁን የነገርኩ አኳያ ለምንድን ነው ማለት እነሱ መስራት እየቻሉ እውነትም እነሱ እንደሚሉን ነው ነው ጥቁር ሲባል የማሰብ ችሎታው ዝቅተኛ ነው፣ ጥቁር ሲባል የሆነ የማይችለው ነገር አለ ወይ የሚል ጥያቄም አለ በአእምሮ ውስጥ እና የእሱ ምሳቤ እንደ ፑሽንግ ፎርስ ወይ ደግሞ እንደሚገፋፋ ኃይል ከእሱ ጋር ተቀላቅሎ ነው እና አንተ ለጠየቀው ነገር እነሱ ከፍተኛ የሆነ የስራ ባህል አላቸው እና ስራቸውን የማክበር እና እንደገና የማክበር ብቻ አይደለም ትልቅ ዋጋ ሰጥተው ነው የሚሰሩት። ህይወታቸውንም አሳልፈው የሚሰጡ ስለሆናቸው ትልቅ እምነት ስላላቸው ጠቃሚ ነው ብለው ስለሚያስቡ ነው። ማህበረሰቡ እንደዚሁ የስዕልን ጥበብ በጣም ነው የሚያደንቀው ከሚገባው በላይ። እንደው ሰዓሊ ነኝ ስትላቸው በጣም ነው የሚዘነግጡት፣ ማለት ከመደነቃቸው የተነሳ ማለት። እኛ ግን ምን አይነት ሙያ እንደሚያስደነግጥ አላውቅም። ምናልባት ኢንጂነር ነኝ በሐኪም እንደ ሰው እንደሚደነቀው፣ እዛ ሀገር ደግሞ ሰዓሊ ነኝ ሙዚቀኛ ነኝ ስትል በጣም ነው የሚደነቁት። እና ይህ ነገራቸው እኛ ገር ቢኖር በጣም እንኛለን ማለት ሌላው ደግሞ ከኛ ጋር ያውቁት ቢየማቸው የኛን ሀገር መልካም ምድር የኛ ሀገር መልካም ምድር ከሚገባው በላይ ነው። አሁን እኛ በጣም የታወቁትን የሰሜን ተራሮችን በገራልታ ሶፍ ኦሞር ዋሻ የባሌ ተራሮች እንላለን ጊዜ የታወቁ ቦታዎች ስለሆኑ በእያንዳንድ ኮርነር ጊዜ ተአምር ነው እያለ እኔ እንኳን የተወለድኩበት አካባቢ ብዙ ሰው አውቀውም ግን ምን የመሳሰለ መልካም ምድር ያለው ያንን ቢያውቅ እንዴት አይነት ተአምር ይሰሩበት ነበር ብዬ አስባለሁ። እንግዲህ
መዝገቡ በቅርቡ 60ኛ ዓመትህን ደፍነሃል። ያው በስራዎችህም እንግዲህ የእኛም ታላቅ በመሆን አንቱታ የሚገባ ሰው እንደሆን ካውቃለሁ። ነገር ግን መቼም የኪነ ጥበብ ሰው አንቱ አይባልም በሚለው ነው በአንተው የቀጠልኩኝ።
አምላክም እንኳን እርሶ አይባልም አንተ ይባላል።
በሰዓሊነትና መምህርነት አመታትን አሳልፈሃል። የደርግንም የኢህአዴግንም ዘመንም ተመልክተሃል ብዬ አስባለሁ። የኃይለስላሴንም ጭምር።
አጼ ኃይለስላሴ ሁለት ብር ሰጥተውኛል። እኔ የተወለድኩበት አካባቢ ቤተክርስቲያን ሊመርቁ መጥተው ያን ጊዜ ሶስተኛ ክፍል ተማሪ ነበር። የዘጠኝ ወይ አስር ዘጠኝ ዓመት ይሆናል እና እሱንም ደርሼበታለሁ ማለት ነው።
በእነዚህ ዓመታት ውስጥ የሰዓሊያንን ህይወት ስትመለከተው ምን አይነት ልዩነቶች ተመዝግበዋል? ስዕልም ብቻ የኑሯቸው መደጎሚያ የሚያደርጉበት አሰራር ተፈጥሯል?
ይሄ በጣም ከባድ ጥያቄ ነው። እውነት ለመናገር ሰዓሊዎች በጣም በመጥፎ ሁኔታ የኖሩት በደርግ ጊዜ ነው። የኃይለ ስላሴን ጊዜ እኔ ኤሌመንታሪ ስኩል ውስጥ ነበርኩና ብዙም የሰዓሊዎችን ሁናት አላውቅም፣ ግን እንደ ከታሪክ እንደምንረዳው በጣም የተከበሩ ነበሩ። እነ ሜትር አፈወርቅ ተክሌ፣ ገብረ ክርስቶስ ደስታ፣ እስክንድር ነጎሲያን እና ሌሎቹም በጣም ስማቸው ገናና የሆነ በዓለምም በኢትዮጵያም የሚታወቁ ሰዓሊዎች ነበሩ፣ በንጉሱም የተከበሩ። በደርግ ጊዜ ሲመጣ ግን አይ ቲንክ ሰዓሉ የመጨረሻ በኑሮም ይሁን በስራውም ሂደት የሶሻሊስት ፕሮፓጋንዳ ሊሆኑ የሚችሉ ስዕሎች እንዲሰራ ተገደዋል። እንደገና ደግሞ የስዕል ማቴሪያል ልክ እንደ አልኮል በ100% እንዲቀረጥ የተወሰነው ለግዠሪ ማቴሪያል ነው በማለት በዚህ ዘመን ነው እና የዛ ዘመን ተጽዕኖ አሁንም ድረስ አለ። ግን አሁን በአሁን ባለንበት ዘመን ብዙ ሰዓሊዎች አሉ። እውነት ለመናገር ብዙ ሰዓሊዎች አሉ እና ደግሞ ብዙ የስዕል ስራም ይከወናል። ምንም እንኳን ቀጥታ ከክሬቲቭ ከሆነ ጋር ባያያዝም እነዚህ የአድቨርታይዚንግ ስራዎች የተለያዩ የግል ቢዝነሶች እየተስፋፉ በመሄዳቸው ያንን ቢዝነስ ለማሳለጥ ተብሎ ሰዓሊዎች በተለያየ የስዕል ስራዎች አይነት ይጋበዛሉ፣ ስራዎችን ይሰራሉ እና እኔ ከነበርኩበት ህይወት የተሻለ ነው ብዬ አስባለሁ። ግን አሁንም ቢሆን ይሄ የስዕል ዘርፍ በተወሰኑ ሰዎች ነው ፕሮሞት የሚደረገው፣ እንደገና ደግሞ የሚበረታታው እና መንግስትም እንደዚህ አንዳንድ ድጋፍ ቢያደርግ ማቴሪያል አሁን እንደዚህ ከከፍተኛ ሁኔታ ከሚቀረጥ ቢቻል ምንም ባይቀረጥ እንደገና የሚቀረጥም ከሆነ አነስተኛ ቀረጥ ቢሆን ጥሩ ነው ለምን አሁን እኛ እንደምንሰማው የኮንስትራክሽን እቃዎች ካለ ቀረጥ እንደሚገቡ እናውቃለን። እና ይህም አንድ የሙያ ዘርፍ እንደመሆኑ ይህም ታስቦበት እንደዚህ አይነት የማበረታቻ መንገዶች እንደገና አሁን የኤግዚቢሽን አዳራሾች እየተሰሩ ነው። ይሄ ይበል የሚባል ነው። ባለፈው ጊዜም እንደዚህ ኮምፕሌን ማድረገው የኤግዚቢሽን ማሳያ ቦታ ለመኖሩ ነው። አሁን ባለፈው የተከፈተው እንጦጦ ፓርክ የአርት ሴንተር በጣም ትልቅ አዳራሽ ነው እና አሁን እሱ እንደሱ አይነት ስራዎች የበለቀ እንደዚህ አይነት ሳያ ቦታዎች የበለቀ በአዲስ አበባ ብቻ ሳይሆን በክፍለ ሀገርም ሲኖሩ የሰውን ማህበረሰቡን ትልቅ ግምት ለሙያው ትልቅ ግምት እንዲኖረው እንደገና እሱም ስብዕናውን ከፍ ከፍ የሚማርበት መንገድ ተማሪዎች፣ ወጣቶች የሚቀረጹበት ይሆናል ማለት ነው። ስለዚህ እየተሻለ ነው ማለት ከደርግ ጊዜ የተሻለ ነው ብዬ ነው የማምነው። በአሁኑ ጊዜ
መዝገቡ እንግዲህ ስዕሎቻቸው በከፍተኛ ዋጋ ከሚሸጡላቸው የኢትዮጵያ ሰዓሊያን መካከል አንዱ መሆንህ ይነገራል። ግን በፍጹም ልሸጠው አልችልም አብሮኝ እስከ ዘላለም መቆየት አለበት የምትለው የስዕል ስራ አለ ወይ?
አሁን እየሰራች ያለ ስራዎች በተቻለ መጠን ወደ ሌላ ሰው እጅ ባይገቡ ደስ ይለኛል። ማለት ግን እኔ በፍጹም የሚል ውሳኔ ወስኜ አላውቅም። ምክንያቱም ሁሉ ነገር ሁኔታዎች ናቸው የሚወስኑት። እንደገና ደግሞ ከፍተኛ ነው የሚባለው ይሄ ስህተት ነው ማለት ይህም ከፍተኛ አይደለም። የበለጠ ዋጋ የሚሸጡ ሰዎች እንዳሉ ስለማውቅ
ከፍተኛ ዋጋ ከሚሸጡት መካከል በሚለው እንያዘው
እንደሱ ይሻላል መሰለኝ። እንግዲህ አላውቅም እንግዲህ ከፍተኛው ስንት እንደሆነ እኔ በነገራችን ላይ ስዕል መሸጥ ከአቁም ቆይቻለሁ። ማለት አንድ እንጃ 7 ዓመት እንደዚህ ወይ 6 ዓመት ይሆን።
መዝገቡ፣ በአንድ ወቅት ንግስ የተሰኘውን የስዕል ኤግዚቢሽንህን ታድሜ ነበረ አዲስ አበባ ውስጥ ከብዙ ጊዜ በኋላ ይመስለኛል። ከህፃን እስከ ትልቅ ሰዎች የስዕል ስራዎችን በትልቅ ትኩረት ሲከታተሉ አይቻለሁ። ስራዎችን ከተመለከቱ ሰዎች መካከል የማትረሳቸው አስተያየቶች ይኖሩ ይሆን? በዚህ ደረጃ ሰዎች ተረድተውኛል ወይንም ደግሞ እንደዚህ ያሉ አስተያየቶችን ይሰጡኛል ብዬ አልጠብቅም ያሰኙ አይነት አስተያየቶች?
ስራውን አይተው በአፕሪሼት አድርገው ያለቀሱ ሰዎች አሉ። እሱ ነው በጣም ያስደንቀኝ። ማለት አንዳንዴ የሰዎች ስሜት ከቃለም ከአስተያየትም ይልቃል። እኔ ራሴ እኔ መቼም ሰው በዘፈን ሲያለቅስ አይቻለሁ። በሌሎች ድራማ ሲሰራ ፊልም አይተው ያለቅሳሉ። እንደዚህ እሱን አይቻለም። በስዕል ገጥሞኝ አያውቅም በህይወቴ ማለት እና ያለቀሱ ሰዎች አሉ። እኔ በጣም የተዘነኩት ሰው እንደዚህ ያክል ኢሞሽናል ሆኖ በስዕል እንደዚህ አይነት ስሜታዊ ይሆናል ብዬ የሚጠብቅ ማለት መጠናናገር እና ይሄ በጣም ያስደስታልን። እንደገና ደግሞ እንድትሰራም የበለጠ ያበረታታል። ወደ አላማው ለማስለቀስ አይደለም ግን ሰው የሚያክል ስሜታዊ ይህን ያክል ከሆነ እንዴት የደከምክበት አንደኛ ባል ትሰጠዋል። እንደገና ደግሞ ስራት በጣም ያበረታታል። ሌላው ብዙ ነው ማለት ሰው አስተያየት የሚሰጠው አብዛኛው አፕሪሼት ማለት አድናቆት ነው። ይህ ግነት ያለው አድናቆት ነው። እገሌ እንዲህ አለኝ የሚልህ ፓርቲኩላር የሆነ የተለየ ነገር አሁን የለም። በጊዜ አሁን ላስታውስ አልቻልኩም።
ስለ መጪ ዘመን እቅዶችህ ጥቂት እንነጋገር። ምን አይነት ነገሮችን እያሰብክ ነው ለቀጣይ ዓመታት?
እኔም ሁልጊዜም እንደሰራሁ ነው ማለት ይህን እቅድ ሁልጊዜ ስዕል መስራት ነው ማለት እኔ ማለት ሁልጊዜ ክብል ስላለ ቅድ ማለት እውነት ለመናገር በቃ አንዳንዴ ሳም ብዙን ጊዜ ራሱ ስራው ነው የስራ ሁኔታ ነው ያንተን የስራን ፍጥነት ማዘግየት የሚወስነው። እኔ ያንቀይ ስራዎችም አሉኝ አሁን ማለት እንደዚሁ ገበስ አሉ ትልልቅ ስራዎች አሉ። እንደገና ደግሞ አሁን እየሰራው ነው ራሱ ኤግዚቢሽን እንግዲህ አላውቅም እንግዲህ በዚህ ቀን አለልህም ግን አስባለሁ ማለት እነዚህ የተሰሩ ስራዎች ትንሽ ጠርቀም ሲሉ አወጣለሁ ብዬ አስባለሁ። ለምን አንዱ ስራ ብቻ እስከ 9 ወር 1 ዓመት እንደዚህ ስለሚወስድ ብዙ ጊዜ ያቆያል ወደ ኤግዚቢሽን ለመውጣት። አሁን ባለፈው እዚህ አሁን እንጦጦ ፓርክ ያለው ኤግዚቢሽን ላይ ምረቃውን አስመልክቶ ሁለቱም ለአዲሶች ማለት ቀርቦ አያውቁም እና እንደየግሩፕ ሾው ካለ ምናልባት ቶሎ ቶሎ ወጣ ይሆናል ብዬ አስባለሁ። ግን በተረፈ የኔ ፐርሰናል ሾው ለማሳየት እንግዲህ እንደው 1-2 ዓመት የሚፈልግ ይመስለኛል ተሳስበው ማለት እንዴት ነው 2 ዓመት ጥሩ ኤግዚቢሽን ለማዘጋጀት ማለት ነው።
አድማጮቻችን፣ ስለ ስራዎቹና ተያያዥ ሐሳቦች በምሽቱ ያካፈለንን ሰዓሊና መምህር መዝገቡ ተሰማን በእናንተ ስም በእጅጉ አመሰግናለሁ። ቀሪ ሕይወት ዘመኑ በስኬት የሚታጀብ እንዲሆንም እመኛለሁ። እስካሁን ድረስ አብረን ስላመሸን በእጅጉ ደስ ብሎናል። የዝግጅቱ አርታኢ ትዝታ በላቸው ናት። ኤልያስ አስማረ መርሃ ግብሩን ሲያቀናብር አምሽቷል። ሀብታሙ ስዩም ደግሞ መርሃ ግብሩን መርቻለሁ። የሰላም ምሽት ይሁንላችሁ። ከፋ ታሪኮ ነው።